ይህ የአሜሪካ ድምፅ ነው።
Expulsion was not our primary course of action.
ማባረር የመጀመሪያ እርምጃ አልነበረም። ስጋታችንን በተመለከተ በብዙ አጋጣሚዎች የተባበሩት መንግስታት ባለስልጣናት ገልጸናል። ሐምሌ 1 2013 ዓ.ም ተመረጠ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ለድርጅቱ ጽህፈት ቤት ደብዳቤ ጽፈዋል።
I'd like to ask you one thing, Mr. Ambassador. If there is any written document.
አምባሳደር አንድ ነገር ልጠይቅዎት ፈልጋለሁ። ለማንኛውም የተባበሩት መንግስታት ድርጅት ተቋም ከተባረሩት ሰራተኞች ለማንኛቸውም በኢትዮጵያ መንግስት የተጻፈ ሰነድ ካለ የሰነዱን ቅሪቅጂ ማግኘት ይችላል። ምክንያቱም ስለዚህ ጉዳይ የማውቀው ነገር የለም።
የቀደሙት በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታያ ቀስላሴ እርሳቸውን ተከትሎ የሰሙት ደግሞ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው። የድርጅቱን 7 ባለስልጣናትና ሰራተኞች ከኢትዮጵያ መባረር ተከትሎ በኢትዮጵያ ላይ ትኩረት ባደረገው የትላንት የጸጥታው ምክር ቤት ስብሰባ ከተናገሩት የተወሰደ ነው። ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ አምባሳደር ታየ ጥያቄውን ተከትሎ ለቀረበው አስተያየት በሰጡበት ወቅት አመልክተዋል። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሐሙስ መስከረም 27 2014 ዓ.ም ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮችና ተመልካቾቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮሳት ሳተላይት ዛሬም እንገኛለን። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሥ ታምሬ፣ ከቴክኒክ መሐንዲሱ ቶኒና ከዌብና ማህበራዊ ገጾቻችን አሰናጇ አባየው ገበያው እንዲሁም ከተቀሩ ባልደረቦቼና ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ባለስልጣናት ከሀገር እንዲወጡ የታዘዙት የተባበሩት መንግስታት ድርጅት 7 ባለስልጣናትና ሰራተኞችን የሚከሱባቸውን ከመደበኛ አሰራር ያፈነገጡ አድራጎቶች የሚያሳይ ለድርጅቱ የጻፉት ደብዳቤ ካለ እንዲያቀርቡላቸው የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጠየቁ። የሰራተኞቹን መባረር በተመለከተ የጸጥታ ጥበቃ ምክር ቤቱ ትናንት ባደረገው ግልጽ ውይይት ላይ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ሲናገሩ ሰራተኞቹ እንዲወጡ ከመወሰኑ በፊት ኢትዮጵያ ለድርጅቱ በተደጋጋሚ ማሳሰቢያ መስጠቷንና ማሳወቋን አስመልክተው ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ ገልጸዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። ከሰሃራ በታች ያሉ የአፍሪካ ሀገሮችና በሌሎችም ከፍ ያለ የወባ በሽታ ስርጭት በሚገኝባቸው የአህጉሪቱ አካባቢዎች ሕፃናቱ መከላከያ ክትባት እንዲከተቡ የዓለም የጤና ድርጅት ምክረ ሐሳብ አቅርበዋል። ሞስኩሪኪስ የተባለው የወባ ክትባት ጋና፣ ኬንያና ማላዊ ውስጥ እንደ አውሮፓውያን አቆጣጠር ከ2019 ጀምሮ 800 ሺህ ሕፃናትን ያካተተ የመጀመሪያ የክትባት መርሃ ግብር ተካሂዶ ውጤታማ ሆኖ መገኘቱ ተገልጿል። ዘገባውን ኤደን ገረመው ታቀርበዋለች።
ሞስኩሪስ የተሰኘው የወባ መከላከያ ክትባት እንደ አውሮፓውያን አቆጣጠር በ2019 ዓ.ም በጋና፣ በኬንያና በማላዊ ሙከራ የተደረገበት ሲሆን 800 ሺህ የሚሆኑ ሕፃናት እስካሁን ድረስ ተከትበዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለረጅም ጊዜ ቆየ ነገር ግን ያልተሳካ ህልም ነበር ሲሉ አዲሱን ክትባት አድንቀዋል። አያይዘውም አሁንም ቢሆን እጅግ ረጅም መንገድ መጓዝ ይኖርብናል። ይሄ ክትባት ለዓለም ስጦታ ነው። ነገር ግን ዋጋው ደግሞ የወባ በሽታ ሸክም እጅግ በከፋባት በአፍሪካ ይበልጡን የሚታወቅ ነው ብለዋል። በተባበሩት መንግስታት የጤና ኤጀንሲ በኩል በተደረገው እጅግ ትልቅ የሙከራ መርሃ ግብርም 2/3 የሆኑና ካላጎበር የሚተኙ ህጻናት በአራት ዙር ከሚሰጠው ክትባት እጅጉ መጠቀማቸውን አስታውቋል። ከዚሁ ጋር ተያይዞም ጸረ ነፍሳት የሆኑ አጎበሮችና የወባ በሽታ ህክምና ባለባቸው ቦታዎች ላይም የወባ በሽታ 30% መቀነሱን መርሃ ግብሩ ዘግቧል። የዓለም የጤና ድርጅት ከሰሃራ በስተደቡብ ባሉ የአፍሪካ ሀገራት እድሜያቸው ከ5 ዓመት በታች ያሉ 260,000 የሚሆኑ ህጻናትን ህይወት በመቅጠፍ ወባ ገዳይ ከሚባሉት በሽታዎች ውስጥ ቀዳሚ መሆኑንም አስታውቋል። ክትባቱ ላለፉት 30 ዓመታት ዓለም አቀፍ በሆነው በግዙፉ የመድኃኒት አምራች ኩባንያ ግላክሶስ ሚዝ ክላይን ስር ምርምር ሲደረግበት የቆየ ሲሆን ቢል ኤንድ ሜሊንዳ ጌትስ ፋውንዴሽንም የመድኃኒቱን የመጨረሻውን የማጠናቀቂያ ምዕራፍ በገንዘብ ደግፏል።
ኮቪድ-19 ዜና። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሚሊዮኖች ለሚቆጠሩ አሜሪካውያን የኮቪድ-19 ክትባት መከተብ ግዴታ ያደረገው መርሃ ግብራቸውን እርምጃ በተመለከተ ለመወያየት ዛሬ ወደ ቺካጎ ይጓዛሉ። የዋይት ሀውስ የኮሮና ቫይረስ ምላሽ አስተባባሪ ጄፍ ዘንት ትናንት ለጋዜጠኞች በሰጡት ቃል ፕሬዚደንቱ ከመቶ በላይ ሰራተኛ ያላቸው ኩባንያዎች ክትባቱን መውሰድ አለዚያም በየሳምንቱ መመርመርን ለሰራተኞቻቸው ግዴታ እንዲያደርጉ የሰጡት መመሪያ ምን ስኬት እንዳመጣ በቺካጎ ቆይታቸው ይመለከቱታል ብለዋል። የፕሬዝደንቱ መመሪያ ከ100 ሚሊዮን በላይ ሰራተኞችን ወይም ከጠቅላላው የሀገሪቱ የሰራተኛ ኃይል ውስጥ 2/3 ይመለከታል። ቺካጎ የዩናይትድ አየር መንገድ መቀመጫ ስትሆን ያ አየር መንገድ የፕሬዝደንቱን የክትባት ግዴታ ትዕዛዝ መጀመሪያ ተግባራዊ ካደረጉ አየር መንገዶች መካከል አንዱ ነው። ዩናይትድ 67,000 ሰራተኞቹ በሙሉ አሜሪካ ውስጥ ያሉት እንዲከተቡ ያዘዘ ሲሆን በማስከተልም አሜሪካን አየር መንገድና ሌሎችም ይህንኑ አድርገዋል። የፕሬዝደንት ባይደን ሰራተኞች እንዲከተቡ የማይከተቡ ደግሞ በየሳምንቱ እንዲመረመሩ የሚያዘው መመሪያ የፌደራል መንግስቱን ቋሚና የኮንትራት ሰራተኞች በሙሉ የሚጠቀልል ነው። በሌላ በኩል የባይደን አስተዳደር ቤት ውስጥ የሚከናወን ፈጣን የኮሮና ቫይረስ መመርመሪያ ለማምረት 1 ቢሊዮን ዶላር ወጪ እንደሚመድብ የዋይት ሃውስ የኮቪድ ምላሽ አስተባባሪው ጄፍ ዘንት አክለው ገልጸዋል። ይህ በዚህ እንዳለ ፋይዘር እና ባዮንቴክ ክትባታቸው ከ5-12 ዓመት እድሜ ክልል ውስጥ ላሉ ልጆች እንዲሰጥ የዩናይትድ ስቴትስ መንግስት አጣዳፊ ፈቃድ እንዲሰጣቸው ማመልከቻ ማስገባታቸው ተገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት መሪዎች የፌዴራል መንግስቱን መበደር የሚችለውን ገንዘብ መጠን ስልጣን ከፍ ለማድረግ ዛሬ ስምምነት ላይ መድረሳቸው ተገለጸ። እስከ መጪው ታህሳስ ወር ድረስ የሚያዘልቀው ይህ የብድር ጣሪያ መጨመር ዩናይትድ ስቴትስ ከሁለት ሳምንታት በኋላ ሊያጋጥማት ይችል ከነበረው ለዕዳ የሚከፈል ገንዘብ መሟጠጥ ያድናታል ተብሏል። የመወሰኛ ምክር ቤቱ አብላጫ ዲሞክራቶች መሪው ሴኔተር ቸክ ሹመር ከህዳጣኑ ሪፐብሊካን መሪው ሴኔተር ሚች መኮነል ጋር በመወሰኛ ምክር ቤቱ ከተደራደሩ በኋላ ስምምነቱ ላይ መድረሳቸውን ይፋ አድርገዋል። ሴኔተር ሹመር ስምምነቱ ዛሬ ማምሻውን የምክር ቤት አባላቱን ድጋፍ አግኝቶ ይጸድቃል ብለው ተስፋ እንደሚያደርጉ ነው ያስታወቁት። ይሁን እንጂ የብድር ጣሪያው በምን ያህል እንደሚጨምርም ሆነ ምን ቅድመ ሁኔታ እንደተያያዘበት የዲሞክራቶች መሪው በዝርዝር የገለጹት ነገር የለም። በዘገባዎች መሰረት ለፌዴራሉ መንግስት የሚሰጠው አዲሱ የብድር ስልጣን እስከ ታህሳስ መጀመሪያ የሚቀጥል መሆኑና ተጨማሪ 480 ቢሊዮን ዶላር ለመበደር ስልጣን የሚሰጠው እንደሆነ ተገልጿል። ከስምምነቱ ባይደረስ እንደ አውሮፓውያን አቆጣጠር ከጥቅምት 18 ቀን በኋላ መንግስት ለሰራተኞች ደሞዝና ለጡረተኞች በጊዜው የሚከፍለው ገንዘብ ሊሟጠጥበት ይችል እንደነበረ ተጠቁሟል። የሀገሪቱን ኢኮኖሚም ታይቶ የማያውቅ ከባድ ትርምስት ውስጥ ይከተዋል የሚል ስጋት ደቅኖ ቆይቷል። በመጨረሻም በዩናይትድ ስቴትስዋ ቴክሳስ ክፍለ ግዛት ጽንስ ማቋረጥን ሙሉ በሙሉ በሚያሰኝ ደረጃ የሚከለክለውን ሕግ የፌዴራል ፍርድ ቤት ጊዜያዊ እግድ ጥሎበታል። ቴክሳስ ያወጣችው ሕግ በሀገሪቱ ጽንስ ማቋረጥ በመከልከል ረገድ ከማናቸውም ጥብቅ ሕግ እንደሆነ ይታወቃል። ትናንት የፌዴራሉ ፍርድ ቤት ዳኛ በሰጡት የእግድ ውሳኔ ቴክሳስ በሪፐብሊካኖች ድጋፍ የወጣውንና ሴቶች 6 ሳምንት የሞላውን ጽንስ የማቋረጥ አገልግሎት እንዳያገኙ የሚከለክለው ሕግ ተግባራዊ እንዳይደረግ የሚያግድ ነው። የቴክሳሱ ሕግ በመደፈር ወይም ከቤተሰብ አባል ለጸነሱ ሴቶችም ቢሆን ጽንስ ማቋረጥን አይፈቅድም። ከዚያም ሌላ ማናቸውም ሰው ሕጉን እንዲያስከብር ስልጣን ይሰጣል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ የዕለታሙ ዝግጅታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ፕሮግራማችንን ምስልና ድምፅ አቀናባሪው ኤልያስ አማረ፣ የቀጥታ ስርጭታችንን የድምፅና ምስል አቀናባሪ ደግሞ ቲያን ዋንግ ናት። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። በሳተላይት ለምትከታተሉ አድማጮቻችን ለማስታወስ ራዲዮ በቴሌቪዥን ስርጭታችንን በኢትዮሳት ታገኛላችሁ። በተጨማሪም የራዲዮ በቲቪ ስርጭታችንን በድረገጻችን በዩቲዩብና በፌስቡክ እንዲሁም በኢንስታግራም @ቪኦኤ አምሃሪክ ላይ በጥራት መከታተል ትችላላችሁ። አድማጮች፣ በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
የቱሪስት ፍሰቱ አሁን እንደምታዩት በጣም ቀንሷል። በፊት ላይ ፈረንጆች የሚመጡ ነበር፣ በእነሱ ነው የምትተዳደረው። አሁን ላይ ግን በጣም ቀንሷል።
የአማራ ክልል የቱሪዝም ልማት ዲሬክተር አቶ መልካሙ አደመን የሰማችሁት። ሙሉ ዝግጅቱ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያ ባለስልጣናት ከሀገር እንዲወጡ የታዘዙ የተባበሩት መንግስታት ድርጅት 7 ባለስልጣናትና ሰራተኞችን የሚከሱባቸውን ከመደበኛ አሰራር ያፈነገጡ አድራጎቶች የሚያሳይ ለድርጅቱ የጻፉት ደብዳቤ ካለ እንዲያቀርቡላቸው ሲሉ አንቶኒዮ ጉቴሬሽ ጠየቁ። የሰራተኞቹን መባረር በተመለከተ የጸጥታው ጥበቃ ምክር ቤት ትናንት ባደረገው ግልጽ ውይይት ላይ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ለድርጅቱ በተደጋጋሚ ማሳሰቢያ መስጠቷንና ማሳወቋን አመልክተው ዋና ጸሐፊው ላቀረቡት ጥያቄም አፋጣኝ ምላሽ እንደሚሰጥ አመልክተዋል። ለዝርዝሩ ኬኔዲ አባተ።
ኢትዮጵያ የተባበሩት መንግስታት የጸጥታው ምክር ቤት መደበኛ ደንበኛ መሆኗን ቀጥላለች። የጸጥታው ምክር ቤት ከህዳሴው ግድብ ጋር በተያያዘ ካደረጋቸው ስብሰባዎች ውጭ የሰሜን ኢትዮጵያ ግጭት ከተከሰተ ወዲህ ትናንት ምሽት በሀገሪቱ ጉዳይ ላይ 10ኛ ስብሰባውን አድርጓል። በዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ አየርላንድ፣ ኖርዌይ፣ ፈረንሳይና በኢስቶኒያ ጥያቄ የተካሄደው የትናንቱ አስቸኳይ ግልጽ ስብሰባ ሰላምና ደህንነት በአፍሪካ በሚል አጀንዳ ስር የኢትዮጵያ መንግስት ከሀገሪቱ እንዲወጡ ባደረጋቸው 7 የተባበሩት መንግስታት ባለስልጣናትና ሰራተኞች ላይ ዋነኛ ትኩረቱን ያደረገ ነው። በዚህ ጉዳይ ምክር ቤቱ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው የተሰበሰበው። በሰሜን ኢትዮጵያ ካለው ግጭት ጋር በተያያዘ በአሁን ወቅት በትግራይ፣ በአማራና በአፋር ክልሎች 7 ሚሊዮን ሰዎች ድጋፍ እንደሚፈልጉ የገለጹት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ከዚህም ቁጥር ከ5 ሚሊዮን በላይ የሚሆኑት በትግራይ የሚገኙ መሆናቸውንና በክልሉ 400 ሺህ ያህል ሰዎች በረሃብ አፋፍ ላይ እንደሚገኙ አስታውሰዋል። የተባበሩት መንግስታት ዓላማ ድጋፍ ለሚያስፈልጋቸው ኢትዮጵያውያን ሁሉ ሰብአዊ ድጋፍ ማድረስ መሆኑንም በንግግራቸው የጠቀሱት ዋና ጸሐፊው በዚህ ወቅት ታዲያ የኢትዮጵያ መንግስት የድርጅቱን ሰራተኞች ከሀገር እንዲወጡ ማድረጉ እጅግ እንደረበሻቸው ተናግረዋል። እርምጃው ህጋዊ የአሰራር ሂደትን ያልተከተለ እንደሆነም ነው የገለጹት።
If the government has any specific issues concerning any individuals, the relevant information should be brought to the attention of the United Nations.
ማንኛውንም ግለሰብ በተመለከተ መንግስት የተለየ ጉዳይ ካለው ዋና ጸሐፊው ማንኛውም ተገቢ እርምጃ መውሰድ አለበት የሚለውን ውሳኔ እንዲያደርጉ አስፈላጊው መረጃ ለተባበሩት መንግስታት መቅረብ አለበት። በሌላ አነጋገር አግባብነት ያለው መደበኛ አሰራር አለ እና ያ አሰራር አልተከበረም። የተባበሩት መንግስታት ድርጅት ከኢትዮጵያ መንግስት ከሀገር ውስጥና ከዓለም አቀፍ አጋሮች ጋር በመሆን በትግራይ፣ በአማራና በአፋር እንዲሁም በመላ ሀገሪቱ የሰብአዊ እርዳታ የሚያስፈልጋቸውን በሚሊዮኖች የሚቆጠሩ ዜጎች ለመደገፍ በተባበሩት መንግስታት ቻርተርና ጠቅላላ ጉባኤው ውሳኔ 46 ዝባር 182 መሰረት የተሰጠው ሚና መጫወት ይቀጥላል። ይህንን ያለ አንዳች እንቅፋት እንድናደርግና ዩኔታ በሚጠይቀው ልክ በፍጥነት ስራችንን እንድናከናውን የኢትዮጵያ ባለስልጣናት እንዲያመቻቹና እንዲፈቅዱ ጥሪዬን አቀርባለሁ።
በግጭቱ ተሳታፊ የሆኑ አካላት ግጭቱን በማቆም ወደ ድርድር እንዲመጡም በድጋሚ ጥሪ ያቀረቡት ጉተሬዥ ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ዕለት የሀገሪቱን ቀውስ ለመፍታት ሁሉን አካታች የፖለቲካ ውይይት እንደሚደረግ መግለጻቸውን አድንቀዋል። የእርሳቸውን ንግግር ተከትሎ የጸጥታው ምክር ቤት አባላት ባደረጉት ንግግር ገሚሱ 7 የተመድ ሰራተኞች ከኢትዮጵያ እንዲወጡ መደረጉን በማውገዝ ምክር ቤቱ እርምጃ እንዲወስድ ሲጠይቁ፣ ሌሎች ደግሞ ጉዳዩ በንግግር እንዲፈታ አሳስበዋል። በተመድ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ግዴለሽ ብለው የገለጹትን የኢትዮጵያ መንግስት የወሰደውን እርምጃ ያወገዙ ሲሆን ለእርምጃው ምንም ማረጋጋጫ የለውም ሲሉም ገልጸዋል። አሁን በኢትዮጵያ ያለውን ሁኔታ እንደ አውሮፓውያኑ በ2011 ከ250 ሺህ በላይ ሰዎች ከረገፉበት የሶማሊያ ረሃብ ጋር ያነጻጸሩት አምባሳደር ግሪንፊልድ ያልተጠበቀ ያሉት የተመድ ሰራተኞች መባረር ሁኔታውን እንደሚያባብስ ነው የተናገሩት። አምባሳደሯ አክለውም ኢትዮጵያውያንን እየገደሉ ግጭቱ ከቁጥጥር ውጪ የሆነ ነው ካሉ በኋላ የኢትዮጵያ መሪዎች የመረጡት መንገድ በዓለም አቀፍ ማህበረሰብ ውስጥ እጅግ ከተገለሉ አገራት ጎራ መቀላቀል ነው ሲሉ ተችተዋል። የጸጥታው ምክር ቤት በኢትዮጵያ ላይ እርምጃ እንዲወስድም ነው ያሳሰቡት።
Make no mistake, the Security Council's credibility is at stake today here.
አትሳሳቱ፣ የጸጥታው ምክር ቤት ተአማኒነት ዛሬ አደጋ ላይ ነው። የዜጎችን ደህንነት ለመጠበቅ፣ ለሰብአዊ መብት ጥሰቶች ተጠያቂነትን ለማስፈንና ለችግር ለተጋለጡ ኢትዮጵያውያን ሰብአዊ እርዳታን ማድረስ ሁሉንም ተገቢ እርምጃዎች መውሰድ አለብን። ይህንን የተመድ ሰራተኞች የማስወጣት እርምጃ በአስቸኳይ እንዲቀየር ሁላችንም ለኢትዮጵያ መንግስት ጥሪ ማቅረብ አለብን። ጊዜያችንን መጠቀም አለብን። ህይወቶች በአደጋ ላይ ናቸው። ግዴታችንን ለመወጣት አንድ ጊዜ ቢኖረን ያ አሁን ነው።
አየርላንድ፣ ኤስቶኒያ፣ ፈረንሳይ፣ ኖርዌይ እና ዩናይትድ ኪንግደምም የተመድ ሰራተኞችን መባረር ያወገዙና ከዩናይትድ ስቴትስ ጋር የሚጣጣም አቋም ያንጸባረቁ የምክር ቤቱ አባል ሀገራት ናቸው። ሩሲያ፣ ቻይና እና ሌሎች መሰሎቻቸው ደግሞ የተመድ ሰራተኞች መባረር ጉዳይ በንግግር መፈታት ያለበት ነው የሚል አቋም አንጸባርቀዋል። የትግራይ ጉዳይ የኢትዮጵያ ውስጣዊ ጉዳይ መሆኑን ጠቅሰው አዲስ አበባ ችግሩን በራሱ የመፍታት አቅም አለው ያሉት በተመድ የሩሲያ ምክትል ቋሚ ተወካይ አና ኤቪስቲግኔቫ ሌሎች አካላት ሚናቸው ድጋፍ ማድረግ ብቻ እንዲሆን አሳስበዋል። የጸጥታው ምክር ቤትን ያካተተ ጫና፣ የውሳኔ ሐሳቦችን ለማውጣት የሚደረግ ማስፈራሪያ፣ ህገወጥ የአንድ ወገን ማዕቀብና በመገናኛ ብዙሃን መርዛማ ያሉትን መረጃ ማሰራጨት ውጤት አልባ እንደሆኑም ተናግረዋል። የዓለም ምግብ ፕሮግራም የጭነት መኪኖች ትግራይ ክልል ገብተው መቅረታቸውም መተቸት እንዳለበት የጠቀሱት ኤቪስቲግኔቫ የተመድ ሰራተኞችን መባረር በተመለከተ አዲስ አበባና ድርጅቱ ልዩነቱን በውይይት እንዲፈቱ ጠይቀዋል።
የተባበሩት መንግስታት ሰራተኞችን ከሀገሪቱ ለማባረር ባለፈው ሳምንት በአዲስ አበባ በተደረገው ውሳኔ አዝነናል። በእርግጥ የኢትዮጵያን አስከፊ ሰብአዊ ቀውስ ለመፍታት የሚጨምረው ነገር የለም። በተመሳሳይ ሁኔታዎቹ ከመጠን በላይ ማግዘፍ እንደማያስፈልግ እንጠይቃለን። አዲስ አበባና የተባበሩት መንግስታት ጽፈት ቤት እርስ በርስ በመከባበር ውይይት ካደረጉ መተማመንን መፍጠር እና አለመግባባቶችን በሰላማዊ መንገድ የእርዳታ ፈላጊውን ህዝብ ፍላጎት መሰረት ባደረገ መልኩ መፍታት ይችላሉ። ይህንንና በዓለም ዙሪያ የሚከሰቱትን ሌሎች መሰል ሁኔታዎችን በተመለከተ ሰብአዊ እርዳታዎች በተመድ ድንጋጌ፣ በዓለም አቀፍ ህግና በብሔራዊ ህጎች መሰረት መከናወን አለባቸው።
አንዲት ሉዓላዊት ሀገር ዓለም አቀፍ ህግን መሰረት በማድረግ የወሰደችው ባሉት እርምጃ ዙሪያ ምክር ቤቱ ስብሰባ መቀመጡ አግራሞት እንደፈጠረባቸው የገለጹት በተመድ የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ውሳኔውን በተመለከተ የኢትዮጵያ መንግስት ማብራሪያ የመስጠት ህጋዊ ግዴታ እንደሌለበት አንስተዋል። ይሁንና ከሀገር እንዲወጡ የተደረጉት የተመድ ሰራተኞች የድርጅቱን የገለልተኝነትና መሰል መርሆች በመጣስ ህወሓትን በመደገፍ የተለያዩ ተግባራትን ሲያከናውኑ መቆየታቸውን እና ይህንንም መንግስት ለተመድ ማሳወቁን አብራርተዋል።
Expulsion was not our primary course of action. In multiple occasions we explained our concern
ማባረር የመጀመሪያ እርምጃ አልነበረም። ስጋታችንን በተመለከተ በብዙ አጋጣሚዎች ለተባበሩት መንግስታት ባለስልጣናት ገልጸናል። ሐምሌ 1 2013 ዓ.ም ምህረት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት ሰራተኞች የሚያከናውኗቸውን ማሻሻያ የሚያስፈልጋቸው ትክክል ያልሆነ ተግባራት በዝርዝር በመግለጽ ለድርጅቱ ጽህፈት ቤት ደብዳቤ ጽፈዋል። አንዳንድ ግለሰቦችንም ጠርተን ትክክል ያልሆነ ተግባራቸውን እንዲተው ብናስጠነቅቃቸውም ከተለውበታል።
የአምባሳደሩን ንግግር ተከትሎ ከጉዳዩ ጋር በተያያዘ ከኢትዮጵያ ምንም ደብዳቤ አልደረሰኝም ያሉት አንቶኒዮ ጉተሬዝ ማስረጃ እንዲያቀርቡላቸው አምባሳደር ታየን ጠይቀዋል።
I'd like to ask you one thing, Mr. Ambassador. If there is any written document.
አምባሳደር አንድ ነገር ልጠይቆ ተፈልጋለሁ። ለማንኛውም የተባበሩት መንግስታት ድርጅት ተቋም ከተባረሩት ሰራተኞች ለማንኛቸውም በኢትዮጵያ መንግስት የተጻፈ ሰነድ ካለ የሰነዱን ቅሪቅጂ ማግኘት ይችላል። ምክንያቱም ስለዚህ ጉዳይ የማውቀው ነገር የለም። ለድርጅቱ ደርሶ እኔ ጋር ያለመጣ ሰነድ ካለ ለመለየትና በድርጅቱ ስለሆነው ለማጣራት ይረዳኛል።
ኢትዮጵያ ሰራተኞቹን የማባረር መብት እንደሌላት ተቀሰው ይህን በማድረግ ዓለም አቀፍ ሕግን መጻረሯንም የተናገሩት አንቶኒዮ ጉተሬዝ በኢትዮጵያ ያለን አንድ አጀንዳ ብቻ ነው፣ እርሱም የኢትዮጵያ ሕዝብ ነው። ፍላጎታችን የህዝቡ ስቃይ እንዲያበቃ መርዳት ነው። ሌላ ፍላጎት የለንም ሲሉም ተደምጠዋል። ከኢትዮጵያ መንግስት ጋር በትብብር መስራታቸውን እንደሚቀጥሉም ነው የገለጹት። ዋና ጸሐፊውና የሚመሩት ተቋም ለኢትዮጵያ ስለሚያደርጉት ድጋፍ አድናቆታቸውን የገለጹት አምባሳደር ታዬ የተባረሩ ሰራተኞች ጉዳይ በኢትዮጵያ መንግስትና በተመድ መካከል መፈታት ያለበት መሆኑን ጠቅሰው ያሉትን ሰነዶች እንደሚያቀርቡ ቃል ገብተዋል። ስብሰባውም እንደ ወትሮው ሁሉ በምክር ቤቱ የጋራ አቋም ሳይያዝበት ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ከኒውዮርክ ወደ ድሬዳዋ ነው የምናቀናው። በሕክምናው አጠራሩ በእንግሊዝኛው የደንጊ ፌቨር ወይም ደንጊ ትኩሳት፣ በልማዱ አነጋገር የቆላ ንዳድ በመባል የሚታወቀው በሽታ በድሬዳዋ ከተማ በወረርሽኝ መልክ መከሰቱን የከተማይቱ አስተዳደር አስታውቋል። ወቅቱ በከተማዋ የወባ ደንጊና የቺኩንጉያ ወረርሽኞችም በተመሳሳይ የሚቀሰቀሱበት ጊዜ መሆኑ ተነግሯል። አዲስ ቸኮል ነው ያሰናዳለን።
በድሬዳዋ አስተዳደር የደንጊ በሽታ ወረርሽኝ መከሰቱን የአስተዳደሩ ጤና ቢሮ አስታወቀ። የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለአሜሪካ ድምጽ እንዳስታወቁት የትኩሳትና መገጣጠሚያ ህመም ያለባቸው ታካሚዎች መብዛታቸውን ተከትሎ በተደረገ የደም ናሙና ምርመራ የደንጊ ትኩሳት በሽታ በድሬዳዋ መኖሩ ተረጋግጧል።
እንግዲህ በቅርቡ 1-2-3 ሳምንት ትኩሳት ማመሚያ መገጣጠሚያ ህመም ያላቸው ታካሚዎች በመብዛታቸው ምክንያት እኛ ናሙና እየሰበሰብን መላክ ጀምረናል። በዛ መሰረት በመጀመሪያ በላክነው ናሙና ከ87ቱ ናሙና ምርመራ ላይ 4 ሰዎች የደንጊ ቫይረስ ህመም እንዳላቸው አረጋግጠናል ማለት ነው። ስለዚህ በዛም ተነስተው እንግዲህ ለደንጊ አንድ ፖዚቲቭም ካለ የሚተላለፈው በጣም በፍጥነት ስለሆነ እንደ ወረርሽኝ አይነት ምላሽ ስለሚያስፈልገው በወረርሽኝ ምላሽ የሚያስፈልገውን እየሰጠን ነው። ለህብረተሰባችንም ይሄ እንዲታወቅ አናውንስ አድርገናል። የመከላከያ መንገዶችን ህብረተሰባችን ከመጀመሪያም ጀምሮ እያሳወቅ እንገኛለን። ምክንያቱም ዝናብን ተከትሎ ሁሌ የድሬዳዋ ማህበረሰብ በዚህ በሽታ እየተጎዳ የሚገኝ ማህበረሰብ ስለሆነ አስቀድሞ ጥንቃቄ እንዲያደርግ እያስተማረን ነበር። አሁን ደግሞ አጠናክረን እየሰራ ነው። ህክምናውም እንዲሁ ወጥ በሆነ መንገድ እንዲሰራ ለእያንዳንዱ በሽታዎች ኬዝ ዴፊኒሽን አውጥተን ህክምናውም ወጥ እንዲሆን እየተሰራ ይገኛል።
በአሁኑ ሰዓት ምን ያህል ህሙማን በደንጊ ትኩሳት እንደተያዙ ትክክለኛ አሃዙ እንደሌላቸው የሚነግሩት ወይዘሮ ለምለም የደንጊ ወረርሽኝ በቀላሉ የሚስፋፋ ከመሆኑ አንጻር በሽታው ያለበት አንድ ሰውም ከተገኘ ወረርሽኝ ይታወጃል ብለዋል። ወረርሽኙን ለመከላከልም በአዲሱ የከተማዋ ከንቲባ ከድር ጀዋር የሚመራ ግብረ ኃይል የተቋቋመ ሲሆን በዛሬው ዕለትም በከንቲባውና የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ የተመራ አስቸኳይ ምክክር መድረክ መካሄዱን ያገኘነው መረጃ ያመለክታል። ባለፉት ሳምንታት በከተማ አስተዳደሩ የደንጊ ትኩሳት መሰል የበሽታ ምልክት ያለባቸው ህሙማን ቁጥር እየተስፋፋ መሆኑን በከተማዋ መነጋገሪያ ሆኖ ነበር። የድሬዳዋ ከተማ ለድንበር ቅርብ በመሆኗ ወደ ኢትዮጵያ አዳዲስ በሽታዎች መግቢያ ተብለው ከተለዩት መካከል አንዷ ነች። የዛሬ 2 ዓመት በተመሳሳይ ጊዜ በድሬዳዋ ብሎም በሀገሪቱ ለመጀመሪያ ጊዜ የተከሰተው የቺኩንጉኒያ ወረርሽኝ 96,000 ገደማ የከተማዋ ነዋሪዎችን የአልጋ ቁራኝ አድርጎ ነበር። ከቺኩንጉኒያ ጋር ተቀራራቢ በሽታ ምልክቶች አሉበት የደንጌ ትኩሳትም ለመጀመሪያ ጊዜ በኢትዮጵያ የተከሰተው በ2006 ዓ.ም በድሬዳዋ ነበር። ያኔም በበሽታው ምንነት ሳይታወቅ የበርካታ ሰዎች ህይወት ካለፈ በኋላ ነበር የበሽታው ናሙና በዓለም አቀፍ ቤተሙከራ ተመርምሮ ደንጊ መሆኑ የተደረሰበት። ወባ፣ ደንጊና ቺኩንጉኒያ በትንኝ የሚተላለፉ በመሆናቸው ያቆሩ ውሃዎችን ማፋሰስ ያስፈልጋል የሚሉት ወይዘሮ ለምለም ለሁሉም የከተማዋ ነዋሪዎችም የዛሬ 6 ወር የቢንቢ መከላከያ ጎበር ቤት ለቤት በመዞር መሰጠቱን ተናግረዋል። እስከ 3 ዓመት ሊያገለግል የሚችለውን አጎበር በአግባቡ በመጠቀምና ፍሳሾችን በማድረግ በኩል ህብረተሰቡ በሚጠበቅበት ልክ እየተንቀሳቀሰ አይደለም ሲሉ ወይዘሮ ለምለም ተችተዋል። ይህ ግን በግንዛቤ እጥረት የመጣ አይደለም፣ ሁሉም በቂ ግንዛቤ አለው ብለዋል ጤና ቢሮ ኃላፊዋ።
አጎበር እንግዲህ በየቤቱ ሲታደል በጣም ብዙ ልጆች አውጥተን የትምህርት ቤት ለቤት የመስጠቱንም ስራ ሰርተናል። ከዚህ በፊት ቤት ለቤት አጎበር እንዲደርሳቸው አጎበርን በአግባቡ እንዲጠቀሙ ስራዎች ተሰርተዋል። ግን እንደምታዩት አጎበር የመጠቀም ሁኔታ እስካሁን ድረስ ክፍተት ያለበት ነው ሁኔታችን ማለት ነው። ሁለተኛ በየቀበሌው በየጎጡ ሰው በሚኖርበት አካባቢ ተባብሮ አካባቢውን ማጽዳት፣ ፍሳሽን ማደራረግ፣ ዝናብ ወዲያው እንደዘነበ ማዳረግ፣ ውሃ የሚያቆሩ እቃዎችን ማጥፋትና ማስወገድ ላይ እንግዲህ ይህም በደንብ ማህበረሰቡ ታሞም ስላየው እንዲህ ማጥፋት ወሳኝ መሆኑን ያውቃል። ማህበረሰቦችን አያውቅም ብለን አንወስድም በአሁን ሰዓት ማለት ነው። ግን ይህን ተከታትሎ ከስር ከስር እርምጃ መውሰድና ማስተካከል እንግዲህ በጋራ የሚሰሩ ስራዎች ስለሆኑ እዛ ላይ አሁንም ክፍተት እያየ ነው የምንገኘው።
የዝናብ ወቅትን ተከትሎ ወባ፣ ደንጊና ቺኩንጉኒያ በከተማ የሚከሰቱ በመሆናቸው አሁንም ቢሆን በሽታው ከዚህ ይበልጥ ሳይስፋፋ አስፈላጊውን ጥንቃቄ እንዲደረግ ነው ወይዘሮ ለምለም የመከሩት። ቢሮቸውም ከሶስት ወር በፊት ጀምሮ ግንዛቤ ማስጨበጥና የጥናትና ምርምር ስራዎችን ጨምሮ አስፈላጊውን ዝግጅት ሲያደርግ ነበር ብለዋል።
ከመስከረም ጀምሮ እስከ ህዳር ድረስ ሁሌም የሚከሰቱ እነኚህ ሶስቱ በሽታዎች የታወቁ ስለሆኑ ከሁለት ወር ሶስት ወር በፊት አስቀድመን የቅስቀሳ ስራም ሰርተናል። የማሳወቅ ስራም የጥንቃቄ ስራ እንዲሰሩ ሰፊ ዝግጅት ስናደርግ ቆይተናል። ሕክምና ቦታ ላይም በቂ መድኃኒት እንዲኖር እንዲሁ ደግሞ ባለሙያዎችም በቂ እውቀት እንዲኖራቸው ቴክኒካሊ ብቃት እንዲኖራቸው የስልጠና ስራዎች ከድሬዳዋ ዩኒቨርሲቲ ጋርም ደግሞ ሪሰርች የማድረግ የሪሰርች ስራ እንዲሰሩ የማድረግ ስራዎችን ስልጠናዎችን እየሰጠን ቆይተናል።
ለህክምና ተቋማት የሚመጡ ታማሚዎች ላይ የደም ናሙናዎችን በመውሰድ የቺኩንጉኒያና የደንጊ ብቻ ሳይሆን የዚካ ቫይረስ ምርመራም እየተደረገ እንደሆነ ነው ወይዘሮ ለምለም የሚናገሩት። እስካሁን ድረስ በላቲን አሜሪካ በተለይም በብራዚል ብዙዎችን ያጠቀው የዚካ ቫይረስ በኢትዮጵያ ያልተገኘ ቢሆንም ምርመራው ግን እየተደረገ ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው አመሰግናለሁ። ተከታዩ ዘገባ ደግሞ ወደ ቡርኪና ፋሶ ይወስደናል። ቡርኪና ፋሶ ውስጥ ታዳጊዎችን ጨምሮ ከ400 ሰዎች በላይ በሽብር ተጠርጥረው ከተያዙ በኋላ ያለ ፍርድ መቆየታቸው ታውቋል። የአሜሪካ ድምፁ ሄንሪ ዌልኪንስ በሕግ አጣብቂኝ ውስጥ የሚገኙትን ታሳሪዎች ቤተሰቦች አነጋግሮ ያጠናቀረውን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል።
ሀውሪቱ ሲዲቤ ልጇን ጨምሮ 3 የሥጋ ዘመዶቿ በቡርኪና ፋሶ ጥብቅ እስር ቤት ውስጥ ላለፉት 3 ዓመታት በእስር ውስጥ ይገኛሉ። ለደህንነቷ ሲባል ስሟን የቀየርነው ሲዲቤ ዘመዶቿ ለምን በቁጥጥር ስር እንደዋሉ እስከ ዛሬም እንደማታውቅ ትናገራለች። ቡርኪና ፋሶ በእስላማዊ መንግሥት አልቃይዳና የአካባቢው ሽፍቶች ላይ የዛሬ 7 ዓመት ጦርነት ካወጀች ወዲህ ቢያንስ 400 ሰዎች በሽብር አሊያም በተያያዥ ወንጀሎች ተጠርጥረው በቁጥጥር ስር ውለዋል። አንዳንዶቹ ዕድሜያቸው ከ16 ዓመት በታች የሚገኙ ሕፃናት ናቸው።
ከጎበኘኋቸው 1 ዓመት አለፈ። ይህ የሆነው መጎብኘት የምችልበት መንገድ ስለሌለ ነው። ከሁለት ሳምንት በፊት ወንድሜ ከጎበኛቸው በኋላ በምን ሁኔታ ላይ እንዳሉ ዜናውን አድርሶኛል።
ምዕራባዊት አፍሪካዊት ሀገር ቡርኪና ፋሶ የሽብር ወንጀልን የሚመለከት የወንጀለኛ መቅጫ ሕግ ከሁለት ዓመታት በፊት አውጥታለች። እስካሁን ድረስ ግን ፍርድ ቤት ቀርበው ጥፋተኛ የተባሉ 2 ሰዎች ብቻ ናቸው። ሲዲቤ ዘመዶቿ ዚኒያሬ በሚባለው ከተማ ውስጥ በሚገኝ በእጥፉ በተጨናነቀ እስር ቤት ውስጥ እንደሚገኙ ትናገራለች።
I really need some judicial assistance, a lawyer to follow up their case and free them.
በእውነቱ የህግ ድጋፍ ፈልጋለሁ። ጉዳያቸውን የሚከታተልና ነፃ የሚያስደርጋቸው ጠበቃ ፈልጋለሁ። በእስር ቤት ውስጥ ቀጠሯቸውን መጠባበቅ ከጀመሩ ረጅም ጊዜ አልፏል።
በተመሳሳይ ለደህንነቷ ሲባል ስሟ የተሸሸገው ኩምባ ባሪ ልጆቿ ካለፍርድ ሂደት ከታሰሩ 2 አመታት እንዳለፉ ትናገራለች።
ማንባት አላቆምኩም። ለምን እንደታሰሩ ምክንያት አልተሰጠኝም። ባለስልጣናት ልጆቼ ለምን እንደታሰሩና በዚያ እስር ቤት እንደተጣሉ ምክንያቱን እንዳውቅ እንዲረዱኝ ፈልጋለሁ። እድሜ ይገፍቷል። ስራም የለኝም። ከሚስትና ልጆቻቸው ጋር ነው የምኖረው። እነሱን መመገብ አዳጋች ነው። ባለቤቴም አጅቷል። በዚህ ሁኔታ በቤት ውስጥ ያለነው ሁሉ እየተሰቃየን ነው።
ኛም እንዶ ቲላ እንቀዶ እንጂ ምባለት በማለቀም ሲወጡ ጽቃበ እናር ነው ፎቆ ጽቃበ እንጋ ታይሰበ አለበኛ።
ዳውዳ ዲያሎ የቡርኪናቤ ሰብአዊ መብት ተሟጋች ናቸው። እሳቸው አንዳንድ ታሳሪዎች እስከ 5 አመታት ለሚቆይ ጊዜ ፍርድ እንደጠበቁ ይናገራሉ። እንደ ሰብአዊ መብት ተጠባቂነታችን ይሄ የቅድመ ፍርድ ችሎት መጠኑን ያለፈ ሆኖ አግኝተነዋል። በሕግ መታረም ያለበት እንግልት ነው። አንድ ሰው ፍርድ እስኪያገኝ ላልተገደበ ጊዜ በእስር ማቆየት አንችልም። ፍትህ የማይገኝ ከሆነ ለበለጠ ግጭትና መግዳደር ይዳርጋል ነው ያሉት።
Voilà le fait que la justice ne bouge pas très souvent. Voilà, ça c'est un facteur d'incitation voilà à la violence, d'aggravation de la
የሽብር ወንጀሎችን እንዴት ማየት እንደሚገባ ለማስገንዘብ በተጠራ ጉባኤ ላይ የሀገሪቱ ፕሬዚደንት ሀገሪቱ የሽብር ወንጀል ተጠርጣሪዎችን መክሰስ እንደምትቀጥል ተናግረዋል። ፕሬዚደንት ሮሽ ካቦሬ
We're pleased we've been able to hold the first trial of a terrorist and I can tell you
የመጀመሪያውን የሽብርተኝነት ክስ በማከናወናችን ደስተኛ ነን። ሁሉንም ማሳሳቢ ሁኔታዎች መረዳቴንና መንግስት ነገሮችን እንደሚያስተካክል አረጋግጥላችኋለሁ። የበጀት ተግዳሮት እንዳለብን ከግምት ውስጥ ማስገባት አለብን። ይሁንና እስካሁን ያሉትን ለማስፈጸም ጥረት ይደረጋል ነው ያሉት።
Nous devons tenir compte du fait que nous avons des difficultés financières mais je pense qu'un effort peut être fait pour accompagner ce qui est déjà
የሁለቱ ሰዎች የፍርድ ሂደት የመሻሻል ምልክት ቢሆንም ሌሎች ሂደቶች በምን ፍጥነት ይከተላሉ የሚለው ለወደፊቱ የሚታይ ይሆናል።
ሀብታሙ ስዩምን አመሰግናለሁ። ክብራትና ክብራን አድማጮችና ተመልካቾቻችን አሁን ወደ ሁለተኛው አጋማሽ ዘልቀናል። ታዲያ ለዚህ ክፍል ቀዳሚ ያደረግነው አፍጋኒስታንንና ዩናይትድ ስቴትስን የሚመለከት ዘገባ ነው። ወደዚህ አልወሰዳችሁ። አንድ ከፍተኛ የዩናይትድ ስቴትስ መርማሪ ቡድን ሁለቱንም የዲሞክራቲክና የሪፐብሊካን ፓርቲ አስተዳደሮችን ወይም ባለስልጣናትን ጥረትና ትኩረት ያገኘው የአፍጋኒስታን ጉዳይ ትልቅ ውድቀትና በትሪሊዮኖች የሚሰላ ዶላሮችን ያስወጣ መሆኑን ለሕግ አውጪዎች ምክር ቤት አባላት ተናገረ። የመርማሪው ባለሙያው ምስክርነት የመጣው የምክር ቤት አባላቱን ዩናይትድ ስቴትስ በዚህ ዓመት አፍጋኒስታንን ለቃ ወጣችበት መንገድ ለምን በቀውስ የተመላ እንደነበር መመርመር በያዙበት ወቅት ነው። በምክር ቤቱ የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
አፍጋኒስታንን በማስተዳደር ሁለተኛ ወራቸውን ያስቆጠሩት ታሊባኖች ድርቅ፣ የኢኮኖሚ አለመረጋጋትና ያልተቋረጠው ጥቃት ከፊታቸው ተደቅኗል። ይህ ዩናይትድ ስቴትስ በአፍጋኒስታን በ20 ዓመታት ውስጥ ያደረገችው ነገር ከምኔው በፍጥነት ተሸርሽሮ እንደጠፋ ያሳያል። ለእገዛው በትሪሊዮኖች የሚቆጠር ዶላር የወጣበትን ውጤት ለመመርመር የተቀመጡት ሕግ አውጪዎቹ የምክር ቤት አባላትም በዚህ ሳምንት ከከፍተኛው የመርማሪ አካል የተመለከቱት ገጽታ እጅግ የደበዘዘ ነው። ጆን ሶብኮ የአፍጋኒስታን መልሶ መገንባት ልዩ ተቆጣጣሪ ጄነራል ናቸው። እንዲህ ይላሉ።
የዩናይትድ ስቴትስ ባለስልጣናት የአፍጋንን የፖለቲካ ባህል አልተገነዘቡም። በዚህም የተነሳ በሙስና የተተበተቡ ፖለቲከኞችና ስልጣን አፈላላጊዎች እንዲጎለብቱ አደረጓቸው።
ሶብኮ የተተካኩ የቀጠሉት ሁለቱም የዩናይትድ ስቴትስ የዲሞክራቲክና የሪፐብሊካን አስተዳደሮች ሁልጊዜም አፍጋኒስታንን መልሶ የመገንባቱ ስኬት እየተቃረበ ነው ቢሉም ለሁለት አስርት ዓመታት የተደረገው ጥረት ሀብት በልቶ ቀርቷል። ተቆጣጣሪው ጆን ሶብኮ ይህንን ሲገልጹ
ghost soldiers, ghost police we saw.
የማይታዩ መናፍስት ወታደሮች፣ የማይታዩ መናፍስት ፖሊሶች እዚያ በቦታው በአካል በሌሉ ሰዎች ስም የአፍጋኒስታን መንግስት ሲመሰረት አይተናል።
የሶብኮ ምስክርነት የመጣው የዩናይትድ ስቴትስ ጋውጮች የባይደን አስተዳደር ከአፍጋኒስታን ለቆ የወጣበትን መንገድ በሚመረምሩበት ወቅት ነው። የሪፐብሊካን ምክር ቤት አባል ማይክል መኩል እንዲህ ይላሉ።
ፕሬዚዳንት ባይደን እና ባለስልጣኖቻቸው ይደግፉ የነበሩት በአፍጋኒስታን ያለው አማራጭ ሁለት ብቻ እንደሆነ አድርገው ነበር። አንደኛው በዚህ በደምና በቀውስ በተሞላው መንገድ ሙሉ ለሙሉ ለቆ መውጣት ወይም በአስር ሺዎች የሚቆጠሩ ወታደሮችን ላልተወሰነ ጊዜ ዝም ብሎ በቦታው መተው። እኔ ግን ከመነሻውም ይህ ጨርሶ ትክክለኛ አማራጭ አልነበረም ብያምናለሁ። በመጀመሪያ ፕሬዝዳንቱ የጸረ ሽብሩን ስራ ብቻ የሚቆጣጠር ትንሽ ኃይል እንዲያስቀሩ በከፍተኛ ጀነራሎቻቸው የተነገራቸውን ምክር መስማት ነበረባቸው።
ይሁን እንጂ ዴሞክራቶቹ ፕሬዝደንት ባይደን ጨርሶ የማይቻለውን ችግር ከሳቸው በፊት ከነበሩት አስተዳደር የወረሱት መሆኑን በመግለጽ ይከራከራሉ። የተወካዮቹ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ግሬግ ሚክስ አንዱ ናቸው።
The deal President Trump and Secretary Pompeo signed with the Taliban.
ፕሬዚዳንት ትራምፕ እና የውጭ ጉዳይ ሚኒስትራቸው ፓምፒዮ ከታሊባን ጋር ያደረጉት ስምምነት በዚህ የበጋ ወቅት ለተፈጸመው የተዝረከረከ አወጣጥ በቀጥታ አስተዋጽኦ አድርጓል።
አንድ ተንታኝ በሺዎች የሚቆጠሩ የአፍጋን ረዳቶች ወደ ኋላ የቀሩበትና 13 የዩናይትድ ስቴትስ ወታደሮች የሞቱበትን የአወጣጡን ቀውስ ከመከሰቱ በፊት የባይደን አስተዳደር ሊያደርግ የሚችለው አማራጭ ነበረው ይላሉ። ይህን የሚሉት ከብሩኪንግ ተቋም ማይክ ኦሃንሎን ናቸው።
never really tried to compromise with the Ashraf.
በዚያ ላይ ደግሞ ታሊባን ከአሽራፍ ጋኒ መንግስት ጋር ስልጣን ለመጋራት ጨርሶ ሊደራደር አልፈለገም። ይህ እንደ አውሮፓውያን የዘመን አቆጣጠር መጋቢት 29 2020 ከፕሬዝዳንት ትራምፕ አስተዳደር ጋር የተደረሰበት ስምምነት የተጣሰበት ሌላኛው ማሳያ ነው። ስለዚህ እንደሚመስለኝ ፕሬዝዳንት ባይደንም ለታሊባኖች ስሙ ለስምምነቱ የተገዛቸው አይደለም። ስለዚህ እኔም አላከብረውም ማለት የሚችሉበት እድሉ ነበራቸው። አሁን ማድረግ የምንችለው የሰላሙ ንግግር ተግባራዊ ሊሆን ወደሚችልበት እንምጣ። ለምሳሌም ስልጣን መጋራት የሚቻልበት መንገድ ካለ እናድርገው። ስለዚህም ያን በመቀበል ተግባራዊ ሊሆን የሚችልበት መንገድ ካለ ዩናይትድ ስቴትስ ለቃ መውጣት የሚችልበት መንገድ ማመቻቸት እንችላለን ማለት ይቻል ነበር።
ሰባት የሪፐብሊካን ሴኔተሮች በዚህ ሳምንት መጀመሪያ ላይ ልዩ መርማሪ ተቋቁሞ የባይደን አስተዳደር ከአፍጋኒስታን የወጣበትን መንገድ እንዲመረምር የሚያዘውን ረቂቅ ሕግ ማስተዋወቃቸው ይታወሳል።
አመሰግናለሁ ደረጀ። ክብራትና ክብራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባ ወደ ባህር ዳር ያሻግረናል። የኮሮና ቫይረስ ወረርሽኝና የሰሜን ኢትዮጵያ ጦርነት የአማራ ክልል የቱሪዝም ዘርፍን እንደጎዳው የክልሉ ባህልና ቱሪዝም ቢሮ አስታወቀ። በዚህም ሳቢያ ከዚህ ቀደም ያገኝ የነበረውን 2 ቢሊዮን ብር ማጣቱን የቱሪዝም ልማት ዲሬክተሩ አቶ መልካሙ አደመ ገልጠዋል። ከቱሪዝም ፍሰት ተጠቃሚ የሆኑ የህብረተሰብ ክፍሎችም ችግር ላይ ናቸው ነው ያሉት። አስቴር ምስጋናው ናት የተከታተለችው።
የባህር ዳር ከተማ የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የሚበዙባት ከተማ ናት። የጣና ሐይቅ ዳርቻን ይዘው በተሰሩ ሆቴሎች ይህ ወቅት የቱሪስት መናኸሪያ እንደነበር የኩሪፍቱ ሪዞርትና ስፓ ባህር ዳር ዋና ስራ አስኪያጅ አቶ ዳንኤል አባተ ይናገራሉ።
ሀገራችን ካሏት የቱሪስት መዳረሻ ቦታዎች አንዷ ነች። የቱሪስት ፍሰቱም አሁን ወቅታዊ ባለው የፖለቲካ አለመረጋጋት እንዲሁም ደግሞ ከዓለም አቀፍ የኮሮና በሽታ ጋር ተያይዞ የቱሪስት ፍሰቱ ከዚህ በፊት እንዳልነበረው አይደለም። አሁን ያለው ወቅታዊ ሁኔታ ትንሽ የተወሰነ ሎካል ኮሚኒቲ የሎካል ቱሪስት ፍሰት ይቻላል።
በኢትዮጵያ በስፋቱ አንደኛ በሆነው የጣና ሐይቅ ላይ የሚገኙ ገዳማትንና አብያተ ክርስቲያናትን ያስጎበኙ የነበሩ ጀልባዎች ዛሬ በደንበኛ ጦት ያለ ስራ መቀመጣቸውን የጀልባ ቀዛፊው ወንደሰን አለሙ ይናገራል።
የቱሪስት ፍሰቱ አሁን እንደምታዩት በጣም ቀንሷል። በፊት ላይ ፈረንጆችም ይመጡ ነበር፣ በእነሱ ነው የሚስተዳደረው። አሁን ላይ ግን በጣም ቀንሷል። እንደምታዩት አሁን ተራ አለ 120 ጀልባ ከኛ ማህበር ውስጥ አለ። ከነዛ ውስጥ በሳምንት አንዴ ነው ደርሰን። አሁን እኔ የሚከፍለኝ 2000 ብር ነው። የቤት ክራይ 1500 ብር ይከፍላል። በፊት ላይ ፈረንጆችም ይመጣሉ። ቲፑም ለራሱ በጣም አስደሳች ነበር። 2000 ብር ከፈለና ኦልሞስት ስራ ባለ ሰዓት እስከ 8000 እስከ 10000 ብር በወር እንሰራ ነበር። አሁን ላይ ያለው ግን ምንም በቃ ደሞዛችን እስኪደርስ ለራሱ በጣም ይሰቁላል።
በባህል አልባሳት ንግድ ዘርፍ የተሰማራችው ወጣት ህይወት በከተማው ለስራም ሆነ ለመዝናናት እግሩ ባህር ዳርን የረገጠ ቱሪስት በእነዚህ ሱቆች የአካባቢ መገለጫ ባህላዊ ቁስም ሆነ አልባሳት ሳይሸምት አይሄድም ነበር ትላለች።
ብዙ ጊዜ ከተለያየ ሀገር ውስጥ ከሀገር ውጭም ያሉ እንግዶች ጋር ነው የሚሰራው። እነሱ ደግሞ አሁን ይህን እንደምታዩ ማለት በሀገር ሁኔታ ሆነን በኮሮና ምክንያት ጀምሮ ምንም አይነት እንቅስቃሴ የለም። የቤት ኪራይ እንኳን መሸፈን የማይቻልበት ሰዓት ነው።
ለወትሮው የመስቀል በዓል ሲከበር የሀገር ውስጥም ሆነ የውጭ ሀገር ጎብኚዎች የሚታደሙበት እንደነበር እና ዘንድሮ በዓሉ መቀዛቀዙን ታዳሚው ተናግራለች።
የቱሪስት ፍሰቱ እንደምናየው የለም። ዛሬ ብቻ አይደለም ቆየት ብሏል። ቢያንስ 4-5 ዓመት ጀምሮ ቀንሷል። ምክንያቱም የሀገራችን ያለችበት የሰላም ጸጥታ ችግር ምክንያት በዛ ምክንያት ነው ቱሪስቶች መቀነስ ብለን የሚገምተው። ያው እንደምታየው የለም በአብዛኛው አንድ ሰው አይቻለ። ከዛ ውጭ ግን የለም። የሀገራችን ሁኔታ ስለሚያሰጋ በዛ ምክንያት ነው የጠፉት ይመስለኝ።
የአማራ ክልል የቱሪዝም ልማት ዳይሬክተር አቶ መልካሙ አደመ ለዚህ ምክንያቱ የኮሮና ቫይረስ ወረርሽኝና የሰሜኑ የኢትዮጵያ ሰላም ማጣት እንደሆነ ይናገራሉ።
ክልሉ ዋና ዋና የቱሪስት መዳረሻ የምንላቸው ባህር ዳር፣ ጎንደር፣ ላሊበላ፣ ደባርቅ እነዚህ በዋናነት የሚጠቀሱ ናቸው። በዓመት ውስጥ የአገር ውስጥ ቱሪስት እንኳ ብንወስድ እስከ 12 ሚሊዮን ድረስ ቱሪስት የሚንቀሳቀስበት ነበረ። በውጭ ሀገር ቱሪስትም እንደዚሁ እስከ 200 ሺህ ድረስ ቱሪስቶች በተለይ ዋና ዋና መዳረሻዎች አካባቢ ተገኝተው የተለያዩ ቦታዎችን እየጎበኙ የሚመለሱበት ሁኔታ ነበር። ነገር ግን የኮቪድ ወረርሽኝ ከተከሰተ በኋላ ማለት ይቻላል በውጭ ሀገር ቱሪስቱ ላይ ከፍተኛ የሆነ ተጽዕኖ ነበረው። ከ200 ሺህ የነበረው ወደ እንግዲህ እስከ 40 ሺህ ድረስ እስከ 50 ሺህ ድረስ ወርታቸው የወረደበት ነበረ። አሁን ደግሞ ሰሜኑ ክፍል በተነሳው የጸጥታ ችግር ምክንያት ቶታሊ ቱሪስቱ የውጭ ሀገር ቱሪስቱ ቆሟል ማለት ይቻላል ማለት ነው። ያ በጠቅላላ እስከ 2 ቢሊዮን ብር ድረስ የሚገኝ ገቢ ነው እንግዲህ አሁን የተቋረጠ።
በአማራ ክልል ጦርነት እየተካሄደባቸው ባሉ አካባቢዎች በህወሓት ታጣቂዎች ቤተ ክርስቲያናት መውደማቸውንና ቅርሶች መዘረፋቸውን የባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አበበ ባዬ በቅርቡ በሰጡት መግለጫ ጠቁመው ነበር።
ወደ ክልል ከገባ በኋላ ቤተ ክርስቲያኖችን አውድሟል፣ አጥፍቷል። ከዚህ አንጻር በክልላችን አጠቃላይ ከ23 በላይ የሃይማኖት ተቋማት ጉዳት ደርሶባቸዋል። አንዳንዶቹ በቋሚ ቅርስነት የተመዘገቡ ናቸው፣ አንዳንዶቹ ያልተመዘገቡ ናቸው። በአጠቃላይ በክልሉ በዚህ በደቡብ ጎንደር ማለት ነው ከ4.2 ሚሊዮን ብር በላይ የሚጠጋ የገንዘብ እንዲወድም አድርጓል።
በአማራ ክልል በዓለም ቅርስነት የተመዘገበውን የላሊበላ ውቅር አብያተ ክርስቲያናትን ጨምሮ በሰሜኑ የሀገሪቱ ክፍል ያሉ የቱሪስት መስህብ በአሁኑ ሰዓት በህወሓት የተያዙ አካባቢዎች ያሉ ቅርሶች እንደሚያሳስባቸው አቶ መልካሙ አክለው ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ለተከታዩ ዝግጅት ወደ እዚያው አዲስ አበባ እንቆያለን። የ የአንጎልና ህብረተሰብ ጤና መቃወስ በሚያስከትለውና በተለምዶም የእብድ ውሻ በሽታ በሚል መጠሪያ የሚታወቀው የበሽታ አይነት ኢትዮጵያ ውስጥ ወይም ኢትዮጵያ በአፍሪካ ከፍተኛ ቁጥር ያለው ሞት የሚዘገብባት ሀገር ናት ሲል ብሔራዊ የህብረተሰብ ጤና ኢንስቲትዩት አመልክቷል። ባለቤት የሌላቸው ውሾች ቁጥር መበራከት ለበሽታው መስፋፋት ምክንያት መሆኑም ተገልጧል። ገልሞ ዳዊት ነው ያጠናቀረው።
ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ ለቪኦኤ ገልጸዋል።
በሽታውን ዲፋይን ስናደርግ በጣም ፋታል ወይም ገዳይ ምልክቱን ካሳዩ በኋላ መመለስ የማንችልበት ገዳይ በሽታ 100% ገዳይ ከሌሎች በሽታ ትንሽ ለየት የሚያደርገው ገዳይ በሽታ በመሆኑ፣ ሁለተኛ ደግሞ ብዙ ስፒሺየሶችን ከሰው ሰው ብቻም አይደለም ከሰው ውጪ ሌሎች እንስሳትንም የሚያጠቃ አሁን ውሾቹም እየሞቱ ነው ወደ ሰው የሚያስተላልፉት። ሌሎች እንስሳት አካባቢ ላይም ኢቭን ዋይልድ የቤት እንስሳት ብቻም አይደለም ከዛ ውጪ ያሉትን ያጠቃል። በዋናነት ይሄ የዱር አራዊት ላይ ቀበሮች አካባቢ ላይ ሌሊት ወፍ ላይ ነው ይሄ እነሱ ላይ ያለ በሽታ ነው።
በረቢስ ምክንያት ይሞታል እየተባለ የሚነገረው ቁጥር ከእውነተኛው አሃዝ በእጅጉ ያነሰ እንደሆነ ዶክተር ይመር ይናገራሉ።
አሁን ኢስቲሜት ስናደርግ 2700 እንደሚሞት ነው። አሁን እሱ መረጃ እኔ ያንሳል የሚል እንደ ባለሙያ እንደ ዘርፉ ባለሙያ ከ2700 ያልፋል የሚል ለምንድን ነው አሁንም ቢሆን ከዛ የሚያልፈው? ኮሚኒቲ ውስጥ የሚቀር ሪፖርት ሲስተም ውስጥ የማይገባ ብዙ ሪጅኖች ላይ ይሄ ችግሩ በጣም ገፍቶ የመጣ ስለሆነ ሪፖርት እኛ ባለን ሪፖርት ነው እንጂ ሪፖርት ያልተካተቱ ብዙ እንትኖች ስላሉ 2700 የሪፖርት የመጣ ኦልሬዲ ያለን ከዛ ያልፋል የሚል እና በጣም ይሄ የሚያሳየን ምንድን ነው አለርት ያደርገናል።
በሽታው ከሐምሌ እስከ መስከረም ባሉት የክረምት ወራት እያገረሸ እንደሚበዛ የሚገልጸው የህብረተሰብ ጤና ኢንስቲትዩት ረቢስ በሁሉም የአገሪቱ አካባቢዎች ቢከሰትም በተለይ በትግራይና በአማራ ክልሎች ተስፋፍቶ እንደሚገኝ ይናገራል። የውሻ በሽታ የሚባለው ረቢስን የሚያስከትለው ደቂቅ ዋስ ወይም ቫይረስ የሚጎዳው ሰውን ብቻ ሳይሆን እንስሳትንም እንደሚገድል በግብርና ሚኒስቴር የእንስሳትና የማህበረሰብ ጤና ዘርፍ ዲሬክተር ዶክተር ሲሳይ ጌታቸው አመልክተዋል።
በነገራችን ላይ የውሻ እብደት በሽታ ወይ ደግሞ ረቢስ የምንለው በእንግሊዘኛው የህክምና የሌለው በሽታ መካከል አንዱ ነው። ያ አንዴ ውሻም ይሁን ሌሎች እንስሳቶች ሰውን ጭምር ከተለከፈ የመዳን ፕሮባቢሊቲው በጣም የቀነሰ ነው። ኦልሞስት የለም ማለት ይቻላል። ይሁን እንጂ በእንስሳቱ ላይ ከወሰደን ምንም ህክምና የሚታወቅ ህክምና በቶሎ ቢታወቅ ራሱ የለም። ስለዚህ ያ እንስሳ ወደ ሞት ነው እንዲሄድ የሚጠበቀው ማለት ነው።
ለበሽታው ተገቢ ትኩረት ባለመሰጠቱ በእንስሳት ላይ የሚደርሰው ጉዳት መጠን በውል እንደማይታወቅ ዶክተር ሲሳይ ገልጸዋል። ለረቢስ መከላከያ አገልግሎት ላይ ካሉት ሁለት ክትባቶች አንዱ ኢትዮጵያ ውስጥ እንደሚመረት የህብረተሰብ ጤና ኢንስቲትዩቱ ዶክተር ይመር ሙሉጌታ ይናገራሉ።
ነርቭ ቲሹ ቫክሲን ተብሎ ኦልሞስት እዚህ ጋር ይመረታል። ከተመረተ በኋላ ለኮሚኒቲ ዲስትሪቡት ይደረጋል። ዲስትሪቡት ከተደረገ ስፔሻሊ የዚህ አታችድ የሆኑ ጤና ጣቦች አሉ እያንዳንዱ በአገሪቱ ላይ ብቸኛ ስለሆነች ነው እና በጣም ብዙ ይመረታል። ግን ብቸኛ አቅራቢ ሌላ የሚያግዝ እንትን ስለሌለ ብዙዎቹ እንደውም እጥረት ገጠመ። እጥረት አንዱ ፋክተርም ስለሆነ ነው እኛ እየተቸገረን ያለ ነው። እጥረት ገጠመ በሚል ተቸገረን እና ይሄም እንዴት ነው ጥሩ ቫክሲን ነው ግን ወደዛኛው መጣለሁ ከዛኛው ጋር ኮምፔር ስናደርግ ያኛው ሌቴስት ነው ሞር ፖቴንት ነው ሁለተኛ ደግሞ በጣም ሴፍ ነው።
የበሽታውን ስርጭት መከታተያ ላብራቶሪዎች መቀሌ፣ ባህር ዳርና አዲስ አበባ ውስጥ አገልግሎት እየሰጡ ሲሆን በቅርቡም ሐዋሳና ነቀምቴ ላይ ተጨማሪ ቤተ ሙከራዎች እንደሚከፈቱ ተገልጿል። አሁን ያለው አሳሳቢ ችግር ኢትዮጵያ ለ110 ሚሊዮን ህዝብ ያላት የክትባት ማብረጫ አንድ ብቻ መሆኑ እንደሆነ የሚናገሩት ዶክተር መር በሽታውን ለመቆጣጠር የማህበረሰቡን ዕውቀት ለመገንባት ቀዳሚ ከፍተኛ ትኩረት ሊሰጠው እንደሚገባ አሳስበዋል። በሽታው በ2030 ዓመተ ምህረት በመላው ዓለም እንዲጠፋ የዓለም የጤና ድርጅት ከአጋሮቹ ጋር እየሰራ መሆኑን የግብርና ሚኒስቴሩ ዶክተር ሲሳይ ጌታቸው ገልጸዋል። ረቢስ በ150 ሀገሮች የተንሰራፋ ብርቱ የጤና ችግር መሆኑን የዓለም አቀፍ የጤና ድርጅት አስታውቋል። በሽታው ኢትዮጵያ ውስጥ በአመት ከ2700 በላይ ሰው ለሞት እንደሚዳርግ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪው ዶክተር ይመር ሙሉጌታ
አመሰግናለሁ። ገልሞ ለዝግጅትህ። አድማጮች፣ እዚህ ግድም በሙዚቃ ፋታ እንወስዳለን። ወዲሁም የሳምንቱ መገባደጃ የተቃረበ ነው። እኛም ስርጭታችን ለማገባደድ ጥቂት ዝግጅቶች ናቸው የቀሩን። ህብስት ጥሩነህ ናት በፈጠረህ እያለች የምትጫወትልን ዘና እንዳላችሁ ተስፋ አድርጋለሁ። በህብስ ጥሩነህ በፈጠረህ አድማጮቻችን፣ የስርጭታችን መገባደጃ ቢቃረብም ታዲያ የሳምንታዊው የመጨረሻው ዝግጅታችን ሳምንታዊ ቅንብር ተፈጥሮና አካባቢ ነው። በዓለም ዙሪያና በባህር እንዲሁም በውቅያኖስ ጠረፎች አካባቢ የሚገኙ አገሮች በአየር ንብረት ለውጥ ሳቢያ ከሚከሰት ከፍተኛ የሆነ ማዕበል ለመጠበቅ የተለያዩ የመከላከያ ስራዎችን በመስራት ላይ ናቸው። በዩናይት ስቴትስም በተለያዩ ጊዜያት የሚነሱ ወጀቦችና ማዕበሎች አስከፊ አደጋዎችን አድርሰዋል። ይህን መሰል አደጋዎች ከመከሰታቸው አስቀድሞ ለመከላከል የተፈጥሮ መከላከያዎችን ማበጀት፣ የውሃ ከፍታ መጠኑን የሚለኩ መጠቆሚያዎችን መቅጠም የመሳሰሉ ስራዎችም እየተሰሩ መሆናቸው ነው የተዘገበው። ቬሮኒካ ኢግሌሲያስ ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንዲህ አሰናድተዋለች።
በቨርጂኒያ በሚገኘው ኖርፎልክ ከተማ በዩናይትድ ስቴትስ ከፍተኛ የሆነ የባህር ጠረር ካለባቸው ቦታዎች ሁሉ ሁለተኛው ነው። ከፍተኛ በሆነው የባህሩ ወጀብ መጨመርም የባህሩን ዳርቻ መልክ እየቀየረው ይገኛል። ይህ ሁሉ ታዲያ በሰዎች ምክንያት በተፈጠረ የአየር ንብረት ለውጥ ምክንያት የመጣ ነው። በአካባቢው በአሁን ሰዓት በስተው የሚታዩ ጨዋማ የረግረግ ውስጥ ሳሮችም እየጨመረ የመጣው ወጀብ ከሌላ ቦታ ያመጣቸው ሲሆኑ ከሚገባው በላይ በስተዋል። የሚጥለው ከባድና ተደጋጋሚ ዝናብም የአካባቢ ነዋሪ እንደሆኑት ወይዘሮ ኒና ኦላንደር ያሉ ሰዎችን ቤታቸው ሙሉ ለሙሉ ተነስቶ ወደ ሌላ ቦታ እንዲጓጓዝላቸው ከፌዴራል መንግስት ገንዘብ እንዲጠይቁ አድርጓቸዋል።
ቤታችንን ለማስነሳት የግንባታ ባለሙያው 450,000 ዶላር እንደሚፈጅ ገምቶልናል። ከዛ ከቤታችን ውጪ ተከራይተንም ቢሆን እየኖርን የቤቱን ዕዳ ደግሞ መክፈል ይኖርብናል።
ይሄ እንግዲህ አንድ ቤትን ለማንቀሳቀስ የተጠራ ዋጋ ነው። ባለፈው ነሐሴ ወር ፕሬዝዳንት ጆ ባይደን በአየር ንብረት ለውጥ የሚከሰት አደጋን ለመቀነስ የ3.5 ቢሊዮን ዶላር በጀት ለቀዋል። ይህም ለፌዴራል የድንገተኛ ጉዳዮች ስራ አስኪያጅ ተቋም ያልታሰበ ገንዘብ ሆኗል። ትሬቨር መከሌ በብሔራዊ የውቅያኖስና ከባቢ አየር አስተዳደር ውስጥ ሳይንቲስት ናቸው።
There's really large investments by FEMA and
Army. በፌደራል የድንገተኛ ጉዳዮች አስተዳደርና በሰራዊቱ በኩል የጠረፍ መሰረተ ልማቶችን መምራት ለማስቻል እንዲሁም የፌደራል ከፍተኛ አውራ ጎዳናዎችን ለወደፊቱ ደህንነታቸውን ለማስጠበቅ ከፍተኛ የሆነ መዋለ ንዋይ ፈሷል።
የባህር ወጀብ ከፍታ መጨመር የዩናይትድ ስቴትስ ብቻ ሳይሆን የመላው ዓለም ስጋት ነው። ናዲያ ቪኖጋርዶቫ ሺፈር በናሳ ውስጥ ሳይንቲስት ናቸው።
Is another hot spot over sea level extreme.
ደቡብ ምስራቅ እስያ የባህር ጠለል ጽንፈት ያየባት ሀገር ናት። በዛ ያለው የውቅያኖስ ዙረት የበረዶና የመሬት ተለዋዋጭነት እንዲሁም በሰዎች እንቅስቃሴ የተፈጠረ የመሬት ቅርጽ ነው።
በዚህ ባለፈው ክረምትም አውሮፓና ቻይና ታሪካዊ የሆነ ጎርፍን አስተናግደዋል። ለዚህ ሁሉ ታዲያ ሳይንቲስቶች ተጠያቂ የሚያደርጉት የአየር ንብረት ለውጥ ነው። በኖርፎልክ ቨርጂኒያ የባህር ሳይንስ ኢንስቲትዩት ባልደረባ የሆኑት ድሬክ ሎፍቲስ የአካባቢውን ነዋሪዎች የባህሩ ውሃ ሲጨምር የሚያስጠነቅቁ 50 ጠቋሚ መሳሪያዎች የታገዙ ቴክኖሎጂዎችን እየገጠሙ ይገኛሉ።
ከውሃ ጠለል በላይ በድልድዩ ላይ ያለውን የውሃ መውረጃ ነው የሚለኩት። የመረጃውን ዋጋ ለመቀነስም ከሳተላይት ይልቅ የሞባይል ኢንተርኔት ይጠቀማሉ።
ከተማዋ ከዚህ በተጨማሪም ትላልቅ የውሃ ፓምፖችን፣ የተሻሻሉ የማዕበል ውሃ መቆጣጠሪያ ስርዓትንና ከብረትና ከኮንክሪት በጠንካራው የተበጁ የጎርፍ ግንቦችንም እየገነባች ትገኛለች። ከዚህ በተጨማሪም 112 ሚሊዮን ዶላር በሚያወጣ መርሃ ግብር ታሪካዊ የሆኑ የከተማዋ መንደሮች ጉዳት እንዳይደርስባቸው እየተሰራ ይገኛል። ካይል ስፔንሰር የከተማዋ የመልሶ መቋቋም ምክትል ኃላፊ ናቸው።
ከሸክላ የተሰራ እርከን መሳይ የውሃ መከለያ እያበጀን ነው። ከአመድና ከአፈር ነው የሚዘጋጀው። ከዚያም በላዩና በዙሪያው ዛፍና ሳር ይተከልበታል። በዛፎቹ ዙሪያም መሸርሸርን ለመከላከል ድንጋይ እናደርግበታለን።
ይህን መሰል ግንባታዎች ታዲያ የአካባቢው ነዋሪ በሆኑት በቴሪ ዌድ መኖሪያ ቤት አካባቢ እለት እለት ጩኸት እንዲበረታ አድርገዋል። ከዚህ ቀደም የነበረው ማዕበል የቴሪ ቤትን ጀርባ በጎርፍ አጥለቅልቆት ነበር። የነበራቸው የመድህን ሽፋን ደግሞ ግማሹን ብቻ ነው ሊከፍላቸው የቻለው። ስለዚህ ቴሪ የወደፊቱን ተስፋ ያደርጋሉ።
So you look at the big picture that yes now
ትልቁን ምስል ከተመለከትን መልሱ አው አካባቢው የተሻለ ይሆናል የሚለው ነው። ነገር ግን ይሄ ሁሉ ጩኸት በአካባቢው ያለው የቤት ዋጋ እንዲያሽቆለቁል አድርጎታል። ነገር ግን ደግሞ እነሱ ስራቸውን ሲጨርሱ አካባቢው የበለጠ ለኑሮ የተመቸ ይሆናል።
የአየር ንብረት ለውጥ እጅግ የከፋ ሁኔታ ላይ በመድረሱ ተፈጥሮ፣ ቴክኖሎጂ እንዲሁም ግንብ መገንባቱ ብቻውን በቂ ላይሆን ይችላል። ዋረን ጆሪጀር የኤልዛቤት ወንዝ ፕሮጀክት በተሰኘ ለትርፍ ያልተቋቋመ ተቋም ውስጥ ባልደረባ ናቸው።
ለወደፊቱ ከዚህ ከጠረፉ ራቅ እያሉ ወደ ከፍታ መውጣት ሳይኖርብን አይቀርም። ምክንያቱም አንዳንድ ሰዎች ረባዳው ውስጥ ስላሉ ወጀቡን ሊቋቋሙት አይችሉም። ስለዚህ በቀጣዮቹ 50 ዓመታት ደግሞ ይህም መቀበልና ከፍ ማለት ይኖርብናል።
በተባበሩት መንግስታት ድርጅት ውስጥ የመንግስታቱ ሀገራት በአየር ንብረት ለውጥ ዙሪያ በቅርቡ ባወጡት ሪፖርት እንደሚያመላክተው የምንኖርባት ፕላኔት ኮድ ሬድ ወይም ደግሞ ቀይ መስመር ውስጥ ገብታለች። ይህም የመቶ ዓመት የባህር ጠለል ከፍታዎች በተደጋጋሚ ቶሎ ቶሎ እንደሚከሰቱ የሚያስጠነቅቅ ነው። በዚህ ደግሞ ዝቅተኛ ገቢ ያላቸው ሀገራት አስከፊ ሁኔታ የሚጎዱ ቢሆንም ማንም ግን አያመልጥም። ፕሮፌሰር ሚካኤል ኦፕንሄመር ስለ ሪፖርቱ እንዲህ ይላሉ።
የበለጸጉት ሀገራት ችግሩን ያመልጡታል ማለት አይደለም። ነገር ግን አቅሙ ስላላቸው ግንቦችን እየገነቡና ሌሎች ነገሮችን እያደረጉ ችግሩን ማዘግየት ይችላሉ ማለት ነው። ስለዚህ በአየር ንብረት ለውጥ ምክንያት ሕይወታቸውን እያጡ ያሉ ሰዎችን ሕይወት ለመጠበቅ የማላመድ እንዲሁም ወደ ከባቢ አየር የሚለቀቁ ጋዞችን መጠን ልቀት ለመቆጣጠር መጣር አለብን ማለት ነው።
ዩናይትድ ስቴትስ በመጪው 2030 ዓመተ ምህረት የግሪን ሃውስ የካርቦን ዳይኦክሳይድ ልቀቱን በግማሽ ለመቀነስ ቃል ገብታለች። በመጪው ህዳር በስኮትላንድ ግላስጎ በሚደረገው ስብሰባ ላይም ሌሎች ተጨማሪ መልሶች ይፈለጋሉ። ነገር ግን በባህር ዳርቻ ለሚኖሩ የዓለም ማህበረሰቦች የውሃው መጠን ከፍ ማለት ጊዜው እየሮጠ መሆኑን ያሳያል።
አመሰግናለሁ ሄደን። አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። ለማስታወስ የራዲዮ በቴሌቪዥን ፕሮግራማችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳተላይት ታገኙናላችሁ። በድረገጻችን በፌስቡክና ኢንስታግራምም ታገኙናላችሁ። እንግዲህ አዲሱን ፕሮግራማችንን ተከታትላችሁ ያያችሁትን የተመለከታችሁትን አስተያየቶቻችሁን ብታደርሱን እናስተናግዳለን። ስርጭታችን እንዳልኩት ልናገባድድ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስተናግድኳችሁ አሉላ ከበደ፣ አቀናባሪ ንጉሥ ታምሬ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ይሰናበታለሁ። ነገ አርብ ከምሽቱ ሰዓት ላይ እንገናኝ። ሰላም፣ ደህና ደሩ። Thank you.